ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ነሐሴ 26 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በአክራሪ ዘረኛ የኦሮሞ አሸባሪዎች የታገቱት የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩት የአማራ ተወላጅ ወጣቶች መዳረሻቸው ከጠፋ ማክሰኞ ነሐሴ 26 ቀን 273 ቀናት አለፋቸው። አሸባሪዎችና ሌቦችን የባንክ ዘራፊዎችን በመንከባከብ በስልጣን ለመቆየት የሚያሴረው አገዛዝ በድርጊቱ ሙሉ በሙሉ ተጠያቂ ነው። ኦዲት አዴፓ በመንግስትነት ተሰይሞ የተቀመጠ እንደመሆኑ አሁንም ወጣቶቹን ከወላጆቻቸው በሰላም እንዲቀላቀሉና አጋጆቹም ለፍርድ እንዲቀርቡ የማድረግ ግዴታ አለበት። ወጣቶቹን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ቄሮን ካየን በኋላ ደግሞ ዘረኝነት አውሬነት እንስሳነት መሆኑን ማንም ሊነግረን አንፈልግም። አውሬዎቹን አይተናቸዋል። ይህም በኢትዮጵያ ለንዴ ይህን መሰል ጅቦች ከመሃላችን ተፈጥረው ቆይተዋል እንዴ እስክንል ባሰቃቂ ወንጀላቸው ኦሮሞነትና ኢትዮጵያዊነትን ጸያፍ ያደርጉብን ቆይተዋል። ሁሌም ተሸጥሮ ባደናጋሪ ቃላት ሊያዘናጋን የተሰማራው ኮሎኔልም የዚህ አውሬነት ዋናው ነጸብራቅ መሆኑን ዛሬ ሊክዱ የሚከጅሉ ጥቂት ወራዶች ብቻ መሆናቸውም ተጋልጧል። ዘረኝነት የከፋ ሰይጣንነት በሚል ርዕስ ከዝግጅት ክፍላችን የቀረበው የዕለቱ ሀተታችን ነው። በማከታተልም እረጅ ከዝግጅት ክፍላችን የቀረቡና በያሱ ዓለማየሁ የቀረበ አንድ ጽሑፍ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አድማጮቻችን በሐሙስ ዝግጅታችን የዘር ፖለቲካ በሕፃናት ላይ ሊያስከትል የሚችለውን የስነ አእምሮ ችግር አስመልክቶ የማህበራዊ ሳይንስ ባለሙያው ጌትነት ሰለሞን የላኩልንን ጽሑፍ እናቀርባለን። አሁን ወደ ዜናው።
ዛምቢያ ሪፖርት የተባለው የዛምቢያ ጋዜጣ ሰኞ ነሐሴ 25 ቀን ባወጣው እትሙ ዛምቢያ ውስጥ ኢትዮጵያውያን ስደተኞች ጥቃት ተሰንዝሮባቸው የህይወትና የአካል ጉዳት ደረሰባቸው መሆኑን ዘግቧል። ጋዜጣው የምስራቅ ዛምቢያ ክፍለ ሀገር ፖሊስ ኮሚሽነር ዋቢ በማዘቅ እንደዘገበው ባለፈው ሳምንት ቅዳሜ ነሐሴ 23 ቀን በምስራቃዊ ዛምቢያ ግዛት በሆነችው ካቴቲ በተባለችው መንደር ውስጥ ወደ ደቡብ አፍሪካ ለመሄድ በአንድ ቤት ውስጥ ተጠልለው በሚገኙ 50 ኢትዮጵያውያን ላይ ጂቦሪያ የሚባሉ ነዋሪዎች ጥቃት ፈጽመው አንድ ኢትዮጵያዊ ወዲያው ሲገደል ሌሎች 9 ያካሉ እንደደረሰባቸው በአካባቢ የተከሙናቸውን ገልጿል። ከመካከላቸው 2 ሲያመልጡ 38 በፖሊስ ቁጥጥር ውለዋል ብለዋል። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር የተባለው ድርጅት ሰኞ ነሐሴ 25 ቀን ባወጣው መግለጫ በእስር ላይ የሚገኙት የአስራት ቴሌቪዥንና ህዝብን ከህዝብ የሚያጋጩት ዘረኞቹ የኦሮሚያ ሚዲያ ኔትወርክ ጋዜጠኞችም ጭምር በአስቸኳይ ፍትህ እንዲያገኙ በተሰም ጨምሮ በተለያዩ አካላት የመጎብኘት መብታቸው እንዲጠበቅና እንዲሁም አያያዛቸው ለኮሮና ቫይረስ በማጋለጥ መልክ እንዲጠበቅ ጠይቀዋል። በሌላ በኩል በቅርቡ በወላይታ ተከስቶ የነበረውን አለመረጋጋት ተከትሎ የወላይታ ወጌታ ማህበረሰብ ራዲዮ በጸጥታ ኃይሎች ተዘግቶ መልሶ መከፈቱን ጠቅሶ በአገዛዙ ተደርመጃ ተቀባይነት የሌለው ልምምድ መሆኑንም በድጋሚ መድገም እንደሌለበት አስጠንቅቋል። ሰኞ ነሐሴ 25 ቀን የፌደራሉ ከፍተኛ ፍርድ ቤት ጸረ ኢትዮጵያና ጸረ ተዋህዶ ኦርቶዶክስ ዘረኛ ፕሮፓጋንዳ የሚነዛው የኦሮሞ ሚዲያ ኔትወርክ ጋዜጠኛ የሆነው ጎዮ ዋሪዮ በዋስ መብት ከእስር እንዲወጣ ብይን መስጠቱ ታውቋል። ቀደም ብሎ በነሐሴ 18 ቀን የፌደራሉ የመጀመሪያ ፍርድ ቤት የአራዳ ምድብ ችሎት ጋዜጠኛውን በ10,000 ብር ዋስ እንዲለቀቅ የወሰነ መሆኑ ሲታወቅ ፖሊስ ለከፍተኛ ፍርድ ቤት ይግባኝ ብሎ ጉዳዩን ለማየት ለሰኞ ነሐሴ 25 ቀን ተቀጥሮ ነበር። በዚህ ቀን ፖሊስ ከተገደለው ዘፋኝ ጋር ያደረገውን ቃለ ምልልስ የአማርኛ ትርጉም እስኪደርሰውና ከኢንሳ ማሰጃ እስኪያገኝ ድረስ ተጨማሪ ጊዜ እንዲሰጠው ቢጠይቅም ፍርድ ቤቱ ጥያቄውን ውድቅ በማድረግ የመጀመሪያ ደረጃ ፍርድ ቤት የወሰነውን ውሳኔ በመስጠት በ10,000 ብር ዋስና እንዲለቀቅ አዘዋል። በሌላ በኩል ማክሰኞ ነሐሴ 26 ቀን የኦሮሞ ፌደራሊስት ኮንግረስ ከፍተኛ አመራር አባል በሆነው በደጀኔ ጣፋና መስዋዕት ተማም በተባሉ ግለሰቦች ላይ በደሳ ምድብ ችሎት ክስ የተመሰረተውን ታውቋል። በኢትዮጵያ የኮሮና ቫይረስ ስርጭት በከፍተኛ ደረጃ እየጨመረ መሄዱ አሳሳቢ ነው ተባለ። ከቅርብ ጊዜ ወዲህ የሚመረመረው ሰው ቁጥር በ3 እጥፍ በመጨመሩ በቫይረሱ የተያዙ ሰዎች ቁጥር በቀን ከ1,000 ሰው በላይ መሆኑ ብዙዎችን አሳስቧል። በአጭር ቀናት ውስጥ የተያዘው ሰው ቁጥር ከ52,000 በላይ የደረሰ ሲሆን በቫይረሱ የሚመጣው ሰው ቁጥር ከ800 በላይ መሆኑ ተዘግቧል። ሰኞ ነሐሴ 25 ቀን በተሰጠው የጤና ሚኒስቴር መግለጫ በ24 ሰዓት ውስጥ በተደረጉ 19,334 የላቦራቶሪ ምርመራዎች 1,009 ሰዎች በበሽታ መያዛቸውና 16 ሰዎች ህይወታቸው ያጠፉናቸው ለማወቅ ተችሏል። አድማጮቻችን የደስ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
Bye.
የማክሰኞ ነሐሴ 26 ቀን 2012 ዓመተ ምህረት የፍኖተ ዲሞክራሲ ሐተታ። ዘረኝነት የከፋ ሰይጣንነት። ዘረኝነት ሐራም ነው ይላል የሙስሊሞች ቅዱስ መጽሐፍ። ምንም እንኳን አረቦች የለየላቸው ዘረኞች ሆነው ከትላንት እስከ ዛሬ ጥቁር ህዝብ ላይ ብዙ ግፍ ቢፈጽሙም፣ ቄሮን ካየን በኋላ ደግሞ ዘረኝነት አውሬነት እንስሳነት መሆኑን ማንም ሊነግረን አንፈልግም። አውሬዎቹን አይተናቸዋል። ህፃን እርጉዝ ሲመትሩ፣ አይን ሲያወጡ፣ አስከሬን ሲሰቅሉ፣ አስከሬን ተልትለው ሲጎትቱ፣ እርጉዝ ሲሰነጥቁ። ይህም በኢትዮጵያ አለ እንዴ? ይህን መሰል ጅቦች ከመሃላችን ተፈጥረው ቆይተዋል እንዴ እስክንል በአሰቃቂ ወንጀላቸው ኦሮሞነትና ኢትዮጵያዊነትን ጸያፍ ሲያደርጉብን ቆይተዋል። ሁሌም ተሸትሮ በአደናጋሪ ቃላት ሊያዘናጋን የተሰማራው ኮሎኔልም የዚህ አውሬነት ዋናው ነጸብራቅ መሆኑን ዛሬ ሊክዱ የሚከጅሉ ጥቂት ወራዶች ብቻ መሆናቸውም ተጋልጧል። ጠቅላይ ሚኒስትሬ ያሉት በጊዜ ፈርጥጠዋል። ግንቦት ሰባት ኢዜማም እህል ውሃው ያለቀ ይመስላል። ሁሉም ስልቻና ቁማዳ ቆራጣና ጎማዳ ሆነዋል። ብዙ ጊዜ ሳያልፍ ተገቢውን የሽግግር ሂደት በማድረግ አገርን መታደግና መገንባት ሲቻል ስጋ ቀርቦለት አይኑ ወደ ፈርስ ሆነና ኮሎኔሉና አጫፋሪዎቹ የውድቀትና ብጥብጥን ጎዳና መረጡ። ቶሽ ተው ብለናቸው ነበር፣ ግን አላዳመጡም። በአሜሪካና አረቦች ላይ ተመክተው በህዝብ ላይ እምነት መያዝ ስላቃታቸው እየተያየን ወደ አዘቅቱ እነሆ እየገሰገሱ ናቸው። ኢትዮጵያ በቀውስ እየተናጠች የመጣች አገር በመሆኗ በጋራ መፍትሄ እንሻላት የሚለው ጭንቃችን ጊዜያዊ ህዝባዊ መንግስት የሚለውን አቋም መፈክር እንድናቀርብ የገዳለን። አንድ ሰውና አንድ ፓርቲ ችግር ፈች ሆኖ ሊሰየም መጣሩ የማያዋጣና የማይጠቅም በመሆኑ ሁሉ የተሳተፈበት የሽግግር ሂደት መኖሩን መረጥ። አቋማቸውን ብንቃወምም እነ ኦነግና ተሃር ሲባል የነበረውም የዚሁ ሂደት አካል እንዲሆኑ መኮንኖች፣ ወታደሮች፣ የሙያ ማህበራት፣ የሃይማኖት መሪዎች፣ ታዋቂ ግለሰቦች ሁሉ እንዲሳተፉ ተጠየቀ። ይህን የግንባር ጥረትንም እምቢኝ ያለው ደርግ እንጂ ኢህአፓ እንዳልነበር መረጃው ብዙ ነው። የመንግስቱ አምባገነን የመሆን ፍላጎት ዴሞክራሲያዊ ሽግግርን አፈር አበላ። መለስም ኮሎኔሉም የሽግግር ሂደት ጠላት የሆኑት ለዚሁ ነው። ከአገር በፊት የግል ጥቅማቸውን ማስቀደማቸው። መንግስቱ ፋሽስትነትን ምርጫው አድርጎ ግራቀኙን ማረድ መግደል የጀመረው ገና ከመጀመሪያው ነው። አጼ ኃይለ ሥላሴን በትራስ አሳፍኖ ገደለ። የእሳቸው ሹሞችና ኢህአፓዎችም ለፍርድ ሳይቀርቡ ሁሉንም ረሸነ። እነ አማን አንዶምንም አጠፋ። ይህ ሁሉ ሲሆን ኢህአፓ የተኮሰው አንድም ጥይት አልነበረም። እንዲያውም በሰላም ዴሞክራሲ መታገል ከተቻለ በሚል የሐሰ ሰራዊቱን ሳያውጭ ቆየ። ከዚህ የተለየ ታሪክ የሚጽፉና በኢህአፓ ላይ ጥፋት ውንጀላ የሚደረድሩ አንጎለ ሸንካሎች ከታሪክ የተጣሉ ናቸው። ዛሬም የሽግግር ሂደትን ጥሪ ዘረኞቹ ሲቃወሙ ደጋፊ የሆኑት የፖለቲካ ትኋኖች የሚያቀርቡት ማጠየቂያ ሁሉ ምንም አዲስነት የለውም። ከአንዱ መከራከሪያ ወደ ሌላው ቢዘሉም ሁሉም ውሃ ሊቋጥር አልቻለም። ከደርግ ጊዜም ጀምሮ መልሰተናቸዋል እና ወደ ጉንጭ አልፋ ክርክር አንመለስም። ኮሎኔሉን ማንም አረመረጠውም። ግብዝና ጥራዝ ነጠቅ ከሆነው ዘረኛ አገር ወዳድ ተሰብስበው ቢመክሩ የተሻለ ውጤት ይገኛል ማለቱ ይበቃል። ዛሬ በህሊናቸው ላይ አነጥፈው ያልተኙት በስተቀር ኮሎኔሉ አፈቅቤ ልበጭቤ መሆኑን ያልተረዳ የለም ማለት ይቻላል። የለየለትም ዘረኛ ነው። ቄሮን ባለሜንጫው ቢጋራውም ዘረኛው መንጋ የኮሎኔሉ መጋዣ መሆኑ ከታወቀ ጊዜ አለፈ። ለመሆኑ ያዙኝ ልቀቁኝ ባዮች ቄሮዎች የት ደረሱ? አሁንም ንጹህ ዜጋን ከመግደል ውጭ አለቃቸውን አስፈቱ ጭራሽ ከዚህ ተያይዞ ዛሬም ሾክ የሆነብን የብሔር ብሔረሰብ ጥያቄን በሚመለከት የችግር የለም ብለው የሚክዱ ክፍሎች ተራማጅ ወጡን በተለይ ኢያፋንና ዋለልኝን መዝለፍ ማውገዝ ቀንቷቸው ቆይቷል። በኢትዮጵያ የችግር የተከሰተው የተማሪ እንቅስቃሴ የስር ነቀል አማራጭና ትግልን መንገድ ገና ሳይመርጥ ነው። ተማሪዎች መሬላራሹ ብለው ከመሰለፋቸው 5 ዓመት በፊት የኤርትራ ነጻ አውጪ ግንባር ተመስርቶ ትግል ጀምሮ ነበር። የባሌና የሌሎችም አርሶ አደሮች አመጾችና እንቅስቃሴዎች ነበሩ። ነዋለልኝ ወደ ዩኒቨርሲቲ የገቡትና ጥያቄውም የተነሳው ከዚህ ሁሉ በኋላ ነበር። ማለትም ሸንካሎቹ እንደሚሉት ተማሪዎች በህር በህረሰብ ብለው ህዝብን አልከፈቀሱም ተነሱ ተገንጠሉም ብለው ጥሪ አላደረጉም። ዋለልኝ ጽኑን ኢትዮጵያዊ ያገር ጠላት ሊያደርጉት የሚንደፋደፉት ሁሉ ዋለልኝን ለሀገር አንድነት በሚል ያበጠው ይፈንዳ ብሎ አንድነትን ለማስፈን የሞከረውን አጣመው ሲያቀርቡ መቼም የማያነሱት ጉዳይና ሀቅ ግን ዋለልኝ የኤርትራ ነጻ አውጪ ግንባርን ንዑስ ከበርቴ ተገንጣይ ብሎ ተቃውሞ የጻፈውን ነው። አላማቸው ምንም ጭቆና አልነበረም። በሃይማኖትም መስኮነ በብሔረሰብ ማለት ስለነበርና ስለሆነ ስራቱ ያልነበረውን ጨቋኝነት ተራማጆች ፈጠሩበት ብለው ሲቀባጥሩን ሰማለን። አንድ ራሱን የሞረሽ መሪ ሲል የነበረ ጅላጅል ለምሳሌ ወያኔ ተጫውታበት ብዙ ጸረ ወያኔ ትግሬዎችን መፍጨቱ ብቻ ሳይሆን የፋሽስቱ ደርግ ዋና ካድሬና ቀይ ሽብርተኛም እንደነበር ይታወቃል። የፋሽስት ሎሌዎች ኢያፓን ለመተቸት ምንም የሞራል ብቃት የላቸውም። ለወያኔም ሲያገለግሉ የቆዩ ቅጥረኞች እንዲሁ ዛሬ ድርጅቱን አገር አስገነጠለ ሊሉ መድፈርም የለባቸውም። ወያኔ ሁላችን እንገንጠል አማራ ጠላታችን ነው ብሎ መርሃ ግብር ሲያወጣ ወግድ ያለው ኢያፓ እንጂ ሌሎቹ ተረጉመው ጨምተው ትንፍሽም ሲሉ አልተደመጡም ነበር። ወያኔንም ደርግንም ታግለው ውድ ሕይወታቸውን ለኢትዮጵያ የሰጡትን ጀግኖች ባንዳና ከሃዲ ዛሬ ሊከሳቸው ሲንደፋደፍ ማየቱ መስማቱ በጣም ያሰቅቃል። ዛሬ የአሜሪካው ዘረኛ ፕሬዚዳንት ትራምፕ የኮሎኔሉ ወዳጅ እና የበላይ ጠባቂ በሱ አገዛዝ ስር አሜሪካ ስትቃወስ ያለውን ችግር ሁሉ ገና ባልተመረጠው ተወዳዳሪ ባይደን በተባለውና ገና ለስልጣን ባልበቃው ላይ ሊጭን ሲለፈልፍ ይደመጣል። ኤርትራ ችግር የተባለው ሲከሰት ኢያፓም የኢያፓ መሪዎችም ገና አልተፈጠሩም ነበር። ኤርትራ ስትገነጠል ወያኔ እንጂ ኢያፓ ስልጣን ላይ አልነበረም። ለደረሱት ጥፋቶችና ጉዳቶች ተጠያቂዎቹ ስርዓቶቹ ናቸው። እነዚህን ስርዓቶች በባለስልጣንነት ያገለገሉትም ዛሬ ወቃሽ ሊሆኑ የሚችሉ አይደሉም ዋና ተጠያቂ ናቸውና። ለዚህም ነው ኢያፓ ለቀቅ ጥፋትን ተቀብሎ ህዝብን ይቅርታ መጠየቅን ማስቀደም የምንላቸው። ዘረኛ ስርዓትን ከነ ግሳግሱ ያሰፈነው ወያኔ ነው። ኮሎኔሉና ጓደኞቹ 27 ዓመት ሙሉ ይህን አገዛዝ ባለስልጣን ሆነው አገልግለዋል፣ በወንጀሉም ተካፍለዋል። ኮሎኔሉ የጸጥታ ተቋም የወያኔ አፋኝ ተቋም ቀንደኛ ባለስልጣን ሆኖ ያገለገለ ነው። የወያኔን የችግሩ ዋና መንስኤና ነጸብራቅ የሆነውን የወያኔን ህገ መንግስት እስካሁን ህጋዊ አድርገው እየሰሩበት ነው። ኮሎኔሉ ሊያደናግር ሲጥር የወያኔው ህገ መንግስት አንዳንድ ችግሮች አለው ሲልም ተደምጧል። የችግሩ እንብርትና ምንጭ ይህ ሰነድ ድንጋጌ መሆኑን የዘረኛው ስርዓት ድንጋጌያዊ ማጠየቂያ መሰረዝ መሻር ህገ መንግስት ተብዬ መሆኑን ሸፋፍኖ ኮሎኔሉ ራሱ ለስልጣን የበቃው በህዝብ ፈቃድና ምርጫ ሳይሆን በወያኔ ህግ መሰረት መሆኑ የሚዘነጋ አይደለም። የወያኔ ህግ ራሱ በዘረኞች በህዝብ ላይ የተጫነ እንጂ በህዝብ ውሳኔ እና ፍላጎት የመጣ እንዳይደለ ህዝብ ያውቃል። ለዚህም ነው የኮሎኔሉ ዘረኛ አገዛዝ ያው በመሰረቱ ህገ ወጥ የወያኔ አገዛዝ ቅጥያ ነውና ከስልጣን በሆነው መንገድ ወርዶ በሽግግር ሂደት መተካት ያለበት። በምርጫ ከተሸነፍኩ ከስልጣን ወርዳለሁ ብሎ የሚቀልድብን ኮሎኔል ኢትዮጵያን ሊጠቅም ካሰበ ከወዲሁ ለሽግግር ሂደት በተዋደቀ ነበር። ይህ ግን ሁሉ አልፏል። ስርዓቱ በፍጅት በደም ተነክሯልና ለሽግግር የሚታሰብ አይደለም። ወንጀለኛን ያቀፈ ሽግግር ለኢትዮጵያ ቅንጣትም አይበጃትም። ይቺ ተፍተፍ እኔን ለመመንተፍ ብሏል ብልቶ አንበለጥ ደጋግመው አያታሉን አባይን ተሻግረው አያደናግሩን ዘረኝነት ሰይጣናዊ ነው ትሻል ትብስ ብዙም የለውም ሁሉም ትብስ በስበስ ናቸው ከወያኔ ኮሎኔል አይሻልም ባጭር ጊዜ ሊብስ መቻሉን ያሳየ ነው አይናውጣው ወያኔ ግን የትላንት ትኩስ ቁስላችንን የረሳን መስሎት እሻል ነበር ልመለስ ሊለን ደፍሮ ይገኛል የትግራይ ህዝብ እነዚህን መርዘኛ ሽማግሌዎች በሁሉም መንገድ ተጠቅሞ መቀመቅ መክተት እንዳለበት እንደገና ለማሳሰብም እንወዳለን ወያኔ እስካለ ድረስ ኢትዮጵያ ሰላም አታገኝም የትግራይ ህዝብም ያስከፊ አደጋ መጋለጡ አይቀርም ኮሎኔሉ ወኔቢስ ነውና ሻቢያ ባይቆጣው እስካሁን ደብረጽዮን ጫማ ስር ወዳቂ ነበር አሜሪካን አደራዳሪ ብሎ ይኸው በግብፅ ደጋፊ አሜሪካ ኢትዮጵያን ሊያስጠቃ ደርሶ አይደል የአባይ ግድብ ጉዳይ ለኢትዮጵያ የሚበጅ መንገድ ይቋጫል ብለው ለሚመኙ አሁንም የምንነግራቸው ኮሎኔሉ የአረብና አሜሪካ ሎሌ ነውና የአገር ሉዓላዊነትን አሳልፎ ሰጥቷልና ራሱን ጨምሮ ለግብፅ የተገዱ የተገዙ በዙሪያ ሞልተዋልና ከወዲሁ ኮም በሉ የሚል ኢትዮጵያና ህዝቧን የሚወክል መንግስት ሊመሰረት እስካልቻለ ድረስ የአገራችን ችግሮች መፍትሄ አያገኙም በቅርቡ ኮሎኔሉ በድንገት ሱዳን ሄዶ ከአሜሪካ ባለሥልጣን ፖምፒዮ ማዘዣ መቀበሉ ሚስጥር አይደለም ይብላን አሜሪካ ግብፅን ደግፋ እርዳታ ገንዘብና ብድር ቆረጠችብን ብለው በአሳፋሪ ደረጃ ማላዘን ለጀመሩ ከተመቱ ማንጠርጠር ነው ይህን አቅ መዘንጋት ለቅሶና ምሬትን ያከናንባል ወያኔን በኮሎኔሉ በግማሽ ተክቶ መገኘት አገር ላይ የከፋ አደጋን ያስከትላል ከዘረኝነት የባሰ ምን ሰይጣናዊነት ምንስ አደጋ አለ የኢትዮጵያ ህዝብ አገር አድን ትግል ድል ይቀዳጃል ዘረኝነት ይውደም ኢትዮጵያዊነትን እናስከብር
አይገፋም በኢትዮጵያ ፖለቲካ ውስጥ በተደጋጋሚ የሚስተዋለው አንዱ ገዢ ሲወድቅ ተተኪው በሬሳው ላይ ቆሞ ዘራፍ ማለቱ የተለመደ መሆኑ ነው። የንጉሠ ነገሥቱን መንግሥት ደግፈው ከታሳሱ 1953 ዓመተ ምህረት ግርግር በኋላ እንኳን የህዝብ ስቃይ አይገባንም ብለው የነበሩ ተማሪውን ጥያቄ በማቅረቡ ብቻ ሲቀጠቅጡት የነበሩ የሰራዊት አባላት አገዛዙ መውደቁ የማይቀር መሆኑን ሲረዱ ተሽቀዳድመው ስልጣን በመያዝና አብዮታዊ በመምሰል ስድሳ የቀድሞ መንግስት ባለስልጣናትም ሆነ አልቀበል ያሏቸውን ሁሉ ከራሳቸው ጀነራሎች ጋር ደምረው ገድለዋል። እነሱን የተካው ወያኔም የደርግን ሹመኞች በሙሉ ዘውጥያ አውርዶ የማይፈልጋቸውን ገሎ ሌሎቹንም ጠፍሮ አቆይቶ ስልጣኑን ሲያደላድል ለቋቸዋል። ህዝቡ ግን ነጻነት ሳይሆን ባርነት ተጭኖበት እስካሁን አለ። የሁሉ ወንጀል ተፈጽሞ በኢትዮጵያ ህዝብ ላይ ላደረሱት ጥፋቶች አንዳቸውም ወንጀለኞች ጥፋታቸውን ሲያምኑና ይቅርታ ሲጠይቁ አልተስተዋሉም። ባሳሪዎቻቸው ታስተሩ፣ ባሳሪዎቻቸው ምህረት አገኙ ተብሎ ከእስር ተፈቱ። ሲታሰሩም ህዝብ አልመከረበትም፣ ሲፈቱም የሚያውቀው ነገር የለም። ይህ አይነቱ በህዝብ መብት ላይ መቀለድ ይቁም ብሎ ነው ህዝቡ ደሙን ያፈሰሰው። አሁንም ከብዙ ተሞክሮ በኋላ በገዦች ቀልድና ቧርት ሊደናበርና አብሮ ሊያጨበጭብ አይገባም። በዚህ አይነት በሚደረግ የገዦች የእርስ በርስ ሽኩቻ በሚወሰድ እርምጃ ሁሉ የህዝብ መብት ይከበራል ብሎ የሚጠብቅ ካለ ነገሩ ያልገባው ብቻ ነው የሚሆነው። ስለዚህም ረጋ ብሎ ማስተዋል ይኖርበታል። ከዚህ በፊት የተደረጉ በአገዛዙ የተፈጸሙ ግድያዎችና እስሮች፣ ሌላም አይነት ቅጣት ተብዬ ግፎች በሙሉ ቂምና በቀልን ያዘሉ የአገዛዙን እድሜ ለማራዘም እንዲረዱ የተደረጉ እንጂ ህዝብ በመብቱ ተጠቅሞ የፈጸማቸው ቅጣቶች አይደሉም። ባለመሆናቸውም ከጥቅማቸው ይልቅ ጉዳታቸው አመዝኖ ይታያል። ስለዚህ ተበቀሉበት እንጂ ትምህርት ተገኘበት ሊያስብ የሚችል ነገር የለውም። በመሆኑም የሞተውን ቀብሮ የተጎዳውን መንገድ ጥሎ መቀመጥ እንደ ባህል እንዲቆጠር እየተደረገ ነው። እውነተኛ ታጋዮች ትግሉ ነው ህይወቴ ብለው የተነሱ በመሆኑ ሁኔታው ሞቀቴን ከበሮ የሚደልቁ፣ ሲቀዘቅዝ ደግሞ የሚደበቁ፣ በተጣሉት ላይ የሚስቁ፣ በጣዮችም ላይ የሚቦርቁ አይደሉምና ህዝብ የጨለምተኝነት ዳመናውን ገፎና የትግሉን ቀንዲል አብርቶ መጓዝ ያለበት መሆኑን በተግባር ያስመሰክራሉ። የኢትዮጵያ ህዝብ በአፍ ወሬ ተታሎ ተግባርን በይቅርታ ማሎ የሀገሩን ሁኔታ በቸልተኝነት የሚያይ ሲሆን ያኔ እንዳሉት በሰላሳ ዓመታት ውስጥም ሳይሆን ከወዲሁ ኢትዮጵያን ከምድረ ገጽ አጥፍተው ሊያሳዩን የዛቱበት ጉዳይ ገሃድ ይሆናል ማለት ነው። ሰው በጎ ሲሰራ ማመስገን፣ መጥፎ ሲያደርግን ዝም ብሎ አለመመልከት ተገቢ ነው። በምንም አይነት መለኪያ ቢታይ የነ አብይና ለማ የወያኔ አዴግ አገዛዝ ህጋራዊታቸውን ይዘው ለኢትዮጵያ በጎ ነገር መስራት አይቻላቸውም። ያም በመሆኑ ነው የተገንጣይ ቡድኖችን ጦር ከኢትዮጵያ መከላከያ አለያም በሱ እዝር ባሉ የክልል ተብዬ ጠባቂ ኃይሎች ስር ተቀናጅተው እንዲሰሩ የሚስማሙት። ዘረኞች ለኢትዮጵያ በጎ ነገር ያመጣሉ ብሎ ሲሉት እሺ ብሎ አፉን ከፍቶ የሚጠብቅ ካለ እሱ ቂሎች ሁሉ ሲመስሩ ዘግይቶ የደረሰ ቂል መሆን አለበት። በራሱ ላይ ሲታደም የሚያጨበጭብ ጤነኛ ዜጋ ይኖራል ብሎ ማለት ከባድ ስለሚሆን ትግሉ ፈሩን እንዲለቅ የሚያደርጉ አዋጅ መፈክሮችን አንግቦ ባልሆነ ጎዳና መጓዝ ብልጠትም ብስለትም ዝምናም ሀገር ፍቅርም የሚገለጡባቸው ድርጊቶች ሆነው ሊስተዋሉ አይችልም። ሁኔታዎችን ሳያገናዝቡ የሚወሰዱ ግልብ ውሳኔዎች ሁሉ ለሀገር ጠቃሚዎች እንደማይሆኑ መታወቅ ይኖርባቸዋል። ለምንድን ነበር ህዝብ ያንን ሁሉ መስዋዕትነት ሲከፍል የኖረው ብሎ መጠየቅም ተገቢ ነው። መልሱ በማያወላዳ መልኩ ለኢትዮጵያ ህዝብ ልዕልናና ለሀገር ነጻነት የሚል እንደሆነ ጥርጥር የለውም። ጥያቄው መስዋዕትነቱ የወያኔን ወንጀለኞች በማሰር ያከትማል ብሎ የሚያስብ ካለ የትግልንም የበደልንም የዓላማንም ምንነት የተረዳ ነው ብሎ ማለት ያስቸግራል። በዚህም ረክቶ ትግልን እንዳበቃለት አድርጎ በመቁጠር ከበሮን ጠፍሮ የሚዘል ካለም አልሸሹም ዞራሉ እንዲሉ ይሆንበታልና ቢያስብ ይበጀዋል። ከበሮ የጠፈሩት በስርዓት ሲፈቱ ሌላ ጠፋሪ ማየት ለቆዳውም ለንራቹም የማይጨነቁ መሆንን ማስመስከር ነው። ከዚህ ሌላ በደስታ ላይ ማሾፍ ይሆናል። ወያኔ ሀገር ሊያጠፋ የመጣ ነው ተብሎ ሲነገር አልሰማ ያለ ህዝብ እውነትነቱን በባድም የእልቅት ላይ አረጋገጠው። ከዚያ በላይ በሰላም ስም ከሁለቱም ወገን ላለቁት ህዝቦች ያለምንም የደም ካሳ የመታሰቢያ ሐውልት ምስረታ ጦርነቱን በፈጠሩ አምባገነኖች በሻቢያ በኩል ኢሳያስ አፈወርቂ ራሱ፣ በወያኔ በኩል ኮሎኔል አብይ በውክልና እርቅ አወረድን ብለው ሲተቃቀፉና ሲሳሳሙ በየድርጅቶቻቸው ቀስቃሽነት ስላስጨረሱት ህዝብ ትንፍሽ አላሉም። ያለምንም የደም ካሳ የሟች ቤተሰቦች አስተዋሽም ሳያገኙ የትም እንደተወረወሩ አሉ። ታዲያ ይህ አይነት ውሸት ነው ዘላቂ ሰላም የሚፈጥር? የህዝብን ወገን የኢዩልኝ ዳንስ ያጫጩውኝ እልልታ የእንደመር ዋይታን ባያጅብም አብሮ ባይደንስም ባይበላም ባይጠጣም ሰላም ፈላጊ ነውና የሀገርን ሰላም በተለይም የህዝብን ፍቅር የሚፈጥር ነገርን ሁሉ ከማድነቅ አይቆጠብም። ሆኖም ግን መሰረታዊ ትግል የተደረገበት እና መፍዋትነት የተከፈለበት ጉዳይ ህዝብን የስልጣን ባለቤት ለማድረግ ነው እና በማንኛውም አይነት ማደናገሪያ ተዘናግቶ ከዓላማው ተቀቀለም። ድል ለኢትዮጵያ ህዝብ።
የራስ ተዋራጅ መንግስት ተብዬው የሽፍቶች ጎተራ አዲስ አበባ ጫካው ሂልተን ተራራ አድርጎ መሽጎ በደም ሲጨማለቅ ጽናትን ተራርሰን ቢታን ነው ማድረግ ሰርባን ሰምባን አውጥተው በጠባቦች ታምባ ድምፃቸውን ሆነ እንድታስተጋባ ሊያርገቡ ሊያርጉ ሲቃጡ አሻፈሬም ብለህ ልሳሌ ሰማ ሰምባቸውን ነቅለ ሳምባን ተጠቅመ እናም መኖር ግድ ከሆነ የጉርሻ ውሻ ከነገሰ ሰው ከሆነ ውሻ ረፍት ያለ ረርት ያለ ረያመት ያለ እንበኛ ልገዛም በቃ ይመላበሻ እነሱ ሲበሉ አንተ ጾም እያደርግ አሻፈሬን ሲሉ ሰላም እየጠየቅ እስከ መቼ ድረስ ኑሮ እንዲገፋል ሁለት ሞት አትሙት እንቢታው ይሻላል ወዲ ሲሉ ወዲያ ወዲያ ሲሉ ወዲ ታልካቸው በዱርዱም ያርዱሃል እንደኛ ገዢዎች ነፍሰ በላ ናቸው እዚህ ሲሉ እዚያ እዚያ ሲሉ እዚህ ብለህ ካልተጋፈጥ ከረፋዱ ሳደር ሲያሰናብቱ አልሞትን እየቆጠርክ ልብህ ልብህ ራስ ዳሽን አካል ባቄላ አሽቶ ሳይወጡ አስቀድመክ በተራ ውጅቦች በልተው ባልጠገቡ በጠራራው ፀሐይ በሚቅለበለቡ ተበልተ ከምጣል ጧትና ማታ በቃይም በላበሻ አሰማም ቢልታ የፈጥሮ የተፈጥሮን ውሃ አትጠጣም ሲሉ ሰርተ ያፈራውን ከጃፍ ሲነጥቁ ለፈረንጁ ዓለም ፈጥሮን አንስተው በአጽም ነግደው ባንካቸው ሞልተው የቅምጥል ኑሮ እነሱ ቢኖሩ እንብየው በልና በደም ነቅነቃቸው እስኪሰባበሩ ናም መኖር ግድ ካለ በስሙ ይጉርሻ ውሻ ከነገሰ ሰው ከሆነ ውሻ እንብኛ ንገዛን በቃይም በላበሻ እግርህን ቆራርጠው የነሱን ተክተው ከተየቁር ምጃ ሁለት ሞት አትሙት አሻፍሬን ብለህ ተመርኮዝ መራጃ እናም መኖር ግድ ካለ በስሙ ይጉርሻ ውሻ ከነገሰ ሰው ከሆነ ውሻ አረ ያመት ያለ አረ ትግ ያለ በቃኛ ይገዛ ምን ቢንበና በሻ በቃኝ ይበል አበሻ
እስቲ የነበርነው እንጻፍ የኢሃፓ ረጅም ትግል የኢትዮጵያ ህዝባዊ አብዮታዊ ፓርቲ የ41 አመት መራራና ረጅም ትግል ረጅም ትዕግስትን ጠይቋል። አያሌ ፈተናዎችን ተቋቁሞና አልፎ ዛሬም ህልውናውን ጠብቆ በትግሉ ሜዳ ላይ መገኘቱ በቅድሚያ የአባላቱ ታሪክን ገርተውና ጽፈዋት ያለፉትም ሆነ በህይወት ያሉትን ጽናትና ቆራጥነት የሚመለከት ነው። ኢህአፓን ለመመስረትና መስርቶም ለማታገል በተደረገው ትግል በታሪክ አጋጣሚ ዋና ተካፋይ ሆኜ በመቆየቴ የሚሰማኝ ደስታና ክብርም ወደር የለውም። ሐቁ ይህ ድርጅት ከቶም ባልተመሰረተ የሚሉት ጠላቶች እንደነበሩትና እንዳሉት ሁሉ በአብዛኛው ከስራቶቹ ጋር የተያያዙ ቤዛችን ነው፣ የወኔያችን መከሰቻ ነው፣ የአገር አለኝታችን ነው፣ ድርጅታችን ነው የሚሉ ደግሞ ብዙዎች ናቸው። ስለ ተማሪው እንቅስቃሴም ሊተቹ የተነሱ ብዙዎች በእንቅስቃሴው ያልተፋተፉና ውስጡንም የማያውቁ መሆናቸውን የታዘብነው ነው። መሬት ላራሹ ብለው ታላቆቻችን በተሰለፉ ቀጣይ ዓመት ወደ ዩኒቨርሲቲ የገባነው ሁሉ እነ ኃይሉ ገሞራውን ብርሃነ መስቀልን ወዘተ ማነቃችን የግድ ነበር። የተማሪው እንቅስቃሴ ወደ ግራ ያዘነበለው የነበረው አማራጭ ስር ነቀል ለውጥ የሚል ሆኖ በመገኘቱ የንጉሱ
የአፓርታይድ እና የቅኝ ገዢዎች ደጋፊ አሜሪካን ተቃርነው የቆሙት የሶሻሊስት አገሮች በመሆናቸው ነበር። ባለም አቀፍ ደረጃም የነጻነት እንቅስቃሴዎች በአብዛኛው ግራ ክንፎች ከቪየትናም እስከ ደቡብ አሜሪካና አፍሪካም ይካሄዱ ነበር። ማለትም የፋኖ ተሰማራ የነቼና ሆቺሚን ጊዜ ነበር። በሀገር ውስጥም ደግሞ ጸረ ባንዳ የነበሩት እነ ደጃዝ ማይታከልና ሌሎችም ባለው አገዛዝ የተበደሉ አርበኞች ምሳሌዎች ነበሩ። ካርል ማርክስ ሲጽፍ ናፖሊዮን የጨው ግብር ሲያውጅ ጣዕሙን አጣ እንዳለው ሁሉ ንጉሱም እነ መንግስቱ ነዋይን ሲሰቅሉ ክብራቸውን ገፈው ጣሉ ማለት ይቻላል። ባጭሩ ወደ ግራ ፖለቲካ መስመርና ወደ ሶሻሊዝም ማዘንበላችን የሚጠበቅ ነበር። በዩኒቨርሲቲውም ያቋቋምነውን ሁሉን አቀፍ የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበርና ብሔራዊ ማህበር ለመቃወም በዩኒቨርሲቲው ፈረንጅ አስተማሪዎችና አስተዳደር ስር የተቋቋሙት የድሮውን መላሽ ሬስቶረርስ ደግሞ ብዙሃኑን ተማሪ አሳምነው የበላይነትን ሊያገኙ አልቻሉም። ሁሉን አቀፍ ማህበር በመቋቋሙ ግን የተማሪው ትግል በተቀነባበረ መልክ ሊካሄድም ቻለ። ስርዓቱ ለለውጥ ክፍት ባለመሆኑና አፋኝና ኋላ ቀርም ስለነበር ከዓመት ዓመት ተማሪው ሲሰለፍና ሲጠቃ ይበልጥ እያመረረና እየከረረም መጣ። ተማሪዎች ከመደብደብ ሌላ በአስለቃሽ ጋዝ ከመጠቃት ሌላ መገደልም ጀመሩ። በግጥሙም ሆነ በተግባር የቆራጥነት ምሳሌ የነበረን ኃይሉ ገብረ ዮሐንስ ገሞራው ነጋ ጠባ እየተያዘ አሰቃቂ ፍየል ተፈጽሞበታል። ዝርዝር ታሪኩን ኢሃፓ ታሪኩን ሲጽፍ ያቀርበዋል በሚል ልተውና ወደ ፓርቲ ምስረታው ሂደት ላምራ። የተማሪው እንቅስቃሴ ሚናው የፓርቲ ሊሆን አለመቻሉን ሁኔታው ሲገልጽ ድርጅት ማቋቋም አለብን የሚለው እምነት እየጠነከረ በመምጣቱ ይህን ለማድረግ መዘጋጀት አለብን የሚል ስሜት አየለ። ዋለልኝ መኮንን ለአዋጅ አዋጅ ብሎ ከጻፈ በኋላ አጼውን ባልተለመደ ደረጃ የሚያጋልጥ ወረቀት ለማውጣት እኔ ብንያም አዳንና ዛሬ በአዲስ አበባ ያለው አገ ኢ በምንያም ቤትና በእኔም ቤት ተገናኝተን እንኳን ለ77ኛው የደም ልደቶ አደረሶት የሚልና ንጉሱን በጠነከረ ደረጃ የሚያጋልጥ ወረቀት ጽፈን ተበተነ። የሶስታችን ግንኙነት በዚሁ ተጠናከረና ብንያምና እኔ ጓደኞች ነበር። በውይይት መካከል ድርጅት ማቋቋም እንዴት የሚለው ተነስቶ ድርጅት የሚመራው የታጠቀ ኃይል መኖሩም አስፈላጊነቱ ታምኖበት ራሱን በሰላም መቀየር የሚል ሐሳብ ከቶም አልነበረምና አይቻልም ነበርና ወደ ውጭ ሀገር ሄዶ በውጭ ካሉ ታጋዮች ጋር ተገናኝቶ ድርጅት መስርቶ ወታደራዊ ስልጠና ወስዶ ወደ ትግሉ ሜዳ መመለስ የሚል ሐሳብ ቀረበ። ከዚህ ተያይዞ ነው እንግዲህ ትግሉን ለማስተዋወቅ ሊረዳ ስለሚችል አውሮፕላን መጥለፍ የሚለው ሐሳብ መጥቶ ሌሎችንም መመልመል ያስፈልጋል በሚል ትምህርት የተጀመረው። የምናምናቸውንና እነሱም የሚያምኗቸውን ጓዶች ቀርበን ስለ እቅዱ ስናካፍላቸው ብዙዎቹ እሺ ሲሉት አይ አይሆንልንም ያሉንም ነበሩ። ግን የሚያጋልጡን ከቶም አልነበሩም አላጋለጡንም። ለጥቆ ያለው ትረካ በዚህና ዛሬ የሚቀርብ አይደለም። ለማንኛውም ጠረፋው ተፋክቶ ሱዳን ደርሰን በሱዳን ስንታሰርና የነበረው ሁኔታ ራሱን የቻለ ታሪክ ነው። በዚህ ቦታ መጥተው የጠየቁን አንድ ስደተኛ ኢትዮጵያዊና ኪዳኔ የሚባል የጀብሃ አባል በራሱ ድርጅት የተገደለ ብቻ ነበሩ። ታሪክ ለማሳጠር እኛ ከሱዳን አንወጣም ስንል ሱዳን ደግሞ ከንጉሱ በኩል ተጽዕኖ ስለነበረበት ውጡ የሚል አምጥቶ ጭቅጭቅ ተጀመረ። ምስራቅ ጀርመን ሂዱ አሉን፣ እምቢ አሉ። ሶቪየት ህብረት ሂዱ፣ ቻይና ሂዱ አሉን፣ አይሆንም አልናቸው። መቆየት የምንፈልገው ሱዳን መሆኑን ገለጽንላቸው። የወቅቱ ባለስልጣኖች ከጊዜ በኋላ ኒሜሪ የሚገድላቸው ተመላልሰው ቢያናግሩንም እሺ ብለን ወደ ምስራቅ አውሮፓ ወይ ወደ ቻይና አልሄድንም። በካርቱም ይደረግ ለነበር የአፍሪካ ስብሰባ ጃንሆይ አልገኝም ስላሉ ሱዳን እኛን መመለሱን ስላልፈቀደ በጸጥታ ሰራተኞቹ አጅቦ ወደ ካይሮ ሰዶን፣ ከዚያም የግብጽ የጸጥታ ሰራተኞች ተረክበውን ልንሄድ ወዳልፈለግንበት አልጄሪያ አደረሱን። ይህም ጊዜውን የሚጠብቅ ሌላ ዝርዝር ታሪክ አለው። ይህን ማንሳት የተገደድኩት አወቅን ብለው መጽሐፍ የጻፉ ድርጅቱን የምዕራብ ጀርመንና አልጄሪያ የኤርትራው ሳቤ ወይም ሌላ አቋቋመው የሚሉት ጭራሽ ሐሰት መሆኑንም ለመግለጽ ነው። ድርጅቱ የተመሰረተው ለውጥና መጣለን ባሉ ወጣት ኢትዮጵያውያን ነው። ከኤርትራም ሆኑ ሌሎች ግንባሮች በቅጡ ግንኙነት ለማድረግ የተሞከረው ድርጅቱ ከተመሰረተም በኋላ ነው። ስለዚህም ድርጅቱ በሻዕቢያም ሆነ በሌላ ተመሰረተ የሚባለው ጭራሽ ሐሰት ነው። የኤርትራ ግንባሮችን በተመለከተ የነበረው ሁኔታና ተመክሮ ታሪክ እስከሚዘግበው ጊዜውን ጠባቂ ነው። ያም ሆነ ይህ ግን ዞረን አልጄሪያ ገብተን ብዙ መከራ ብናይም የድርጅቱን ምስረታ ግዳጅ በመቀጠል አገር ቤት ካሉን ከእስር ከተፈቱ ጓዶች ጋር ጸጋዬ ደብተራው፣ ዋለልኝ፣ ጸሎተ ሕዝቅያስ ወዘተ ጋር ግንኙነት በመቀጠል ጥረቱ ተጧጧፈ። በአሜሪካ መስፍን ሀብቱ የዚሁ የምስረታ ምልመላ ጥረት ዋና አካያጅ ሆኖ ሳለና አልጄሪያም ድረስ መጥቶ በሰፊው ከተወያየም በኋላ ራሱን ገደለ በመባሉ ጥረታችን እንቅፋት አጋጠመው። ሆኖም የሚቋረጥ አልነበረምና ቀጠለ። ቆይተው ሜይሶን የሚሆኑትንም ለማግባባት ተጥሮ ሟቹ ኃይሌ ፊዳም ወደ አልጀርስ መጥቶ ሁሉ ውይይት ተካሂዶ ነበር። ስምምነት ግን መድረስ አልተቻለም። ደግም አልብቶ ተለጣፊ ያላቸውንም ፈሽቷል። ድርጅታችን መኢሶን ከሆኑት ጋርም የቆየ የፖለቲካ አቋም ልዩነት ቢኖረውም ኃይሌ ፊዳ አልጄሪያ መጥቶ ብንወያይም ልንፈታው ያልቻልነው ልዩነት በአዲስ አበባ ተስፋዬ ደበሳይ ድርጅታችንን ወክሎ ኃይሌ ፊዳም ድርጅቱን ወክሎ ውይይቶች ተካሂደው መኢሶን ሂሳዊ ድጋፍ የሚለውን ድርጅታችን ባለመቀበሉ መስማማት አልተቻለም። ሆኖም ግን ሁለታችንም በያዝነው ልንቀጥል ግን ላንጎዳዳ ተብሎ የነበረውን አፍርዘው ለቀጣዩ ሽብር መንገድ ከፋችና ተባባሪ ሆነዋል። የደርጉ አጫፋሪዎች ዛሬ ደርግ ኃላፊነት የለውም የተዋጉት ሁለት ድርጅቶች እርስ በርሳቸው ነው የሚለውን ልቦለድ አረመኔው መንግስቱ ቢደጋግመውም ጸያፍ ልቦለድ ነው። ያባ በረጅም የትግል ታሪኩ ብዙ ጣውረድ ተፈታትኖታል። ይህ ደግሞ የሚጠበቅ ነው። ትግል የፎገራ ሜዳ አይደለምና። በበኩሌ የድርጅቴን ብርታትና ጽናት የማከብረው በድሉ ብቻ ሳይሆን ቀውስና ችግር ሲመጣበት ሊወጣ በመቻሉ ነው። በድርጅቱ ታሪክ የመጀመሪያው ችግሩ ምስረታውን እውን ለማድረግ ያደረገው ትግል ነው። የወቅቱን ሁኔታ የማያውቁ ያኔ በ1964 ዓ.ም ሁሉም ለትግልና ለመደራጀት ዝግጁ የነበረ ይመስላቸዋል። ሐቁ ግን ይህ አልነበረም። ወጣቱን ከትግል ለማራቅ አሜሪካና ስርዓቱ ታግለው ብዙዎች ፓርቲ ሲባሉ ጭፈራ ይመስላቸው ነበር። ይህ ችግር የካቲት አብዮት አስወግዶ ወጣቱ በብዛት ተስተካክሎ በአገራዊው ትግል ተካፋይ ሆኖም መስዋዕትነትን ከፍሏል። ድርጅቱ ከተመሰረተና ትግሉን ማፋፋም ሲይዝ ሌላው ችግሩ ቀይ ሽብር የተባለው አረመኔ ጭፍጨፋ ነበር። ይህን ግፍ ደጋፊና አጋዥ ሆነው የመጡት የብርሃነ መስቀል አንጃዎች ደግሞ ሌላ ድርጅቱ ላይ የመጡበት አጥፊ አንበጣዎች ነበሩ። የነ ብርሃነ መስቀል ጌታቸው ማሩ አንጃ ድርጅቱን ይህ ነው በማይባል ደረጃ ቢጎዳም ድርጅቱ ይህንን ተቋቁሞ ትግሉን ለመቀጠል መቻሉ ትልቅ ድል ሆኖ ይገኛል። ቀጣይ አንጃዎችም እስከ ዛሬም ቢሆን የመጀመሪያውን ጎዳናና ጫጫታ ተከትለው ድርጅቱን ሊጎዱና ሊያጠፉ ቢጥሩም ድርጅቱ ተቋቁሟቸው ህልውናውን ጠብቆ አለ። በዚህ ሁሉ ትግል ተሳትፌ አንጃን ወያኔ እንደሚለው በማምከን ወይም እኛ እንደምንለው ከጥቅም ውጭ በማድረግ ከጓዶች ጋር ሆኜ በመሳተፌ ደስታ ይሰማኛል። አንጃነት ብተና፣ አንጃነት ክህደት ወዘተ አገዛዞች ካደረሱብን ጉዳት ያላነሰ ጥቃት አድርሰውብናል። ግን እነሱ ከሰሙ እንጂ ድርጅታችን ከቁስሉ አገግሞ አለና እንዳለ ነው። ለምንና እንዴት ስንል ደግሞ የአባላቱን ጽናትና የመስመሩን ትክክለኛነት የሚጠቁም ነው። ይህ ደግሞ የተወሰኑ መሪዎች ስራ ሳይሆን መላ አባላቱ ህዝባዊ ቃል ኪዳኑን አክብሮ መገኘቱን የሚመለከት ነው ብዬ አምናለሁ። ከወያኔ ጊዜ ወዲህ በርካታ መጽሐፍት ስለ ኢህአፓ ሳይሆን በድርጅቱ ላይ ተጽፈዋል። ለማውገዝና ያሰጥ ተመቻ ለማድረግ የነበርነውና እናውቃለን የምንለው እነዚህ ወያኔ የሚያዳንቃቸውን ስናነብ ንዴት ሳይሆን የሚመጣብን ሳቅ ነው። በግሌ ደረጃ ኤርትራዊ መሆኔ፣ ብዙ ሚሊዮን ከድርጅቱ ዘርፌ የምንደላቀቅ መሆኔ፣ ጓደን ጸጋዬ ደብተራውን ለወያኔ አትርቀቁት ብዬ መምከሬን ወዘተ ወዘተ። አንዱ አውቃለሁ ባይ የደርግ አረመኔ ባሳተመው መጽሐፍ በአዲስ አበባ ተገኝቼ ያውም ከመኢሶን ዋና ካድሬ ጋር መንግስቱ ይገደል ብዬ ማጽደቄን ሁሉ ጽፏል። ከኔ በላይ ማለትም ግለሰብ ነኝና ድርጅቱንም አገር ሸጠ፣ አስገነጠለ፣ ለሻቢያ አገዘ፣ ከሶማሊያ ጎን ተሰለፈ ወዘተ በሚል አያሌ የሐሰት ክሶች ወርደውበት ዛሬ የአገሩን ታሪክ ለማወቅ የማይጠር ትውልድ አባሎች ይህንኑ እንደ አቡነ ዘበሰማያት ሲደግሙ እያዳመጥን ነው። አቁ ይነገር ከተባለ ግን ወያኔ ትግሌ ለመገንጠል ነው ብሎ ሲነሳ ማን ተቃወመው ታገለው? ሻቢያ ኤርትራ የኢትዮጵያ ቅኝ ግዛት ናት ሲል ማን አለያለው? ወያኔ በባዕዳን ድጋፍ ለስልጣን ሲበቃ ማን ታገለው? ማን ግን ተቆለቆለለት? ሲሶ ኢትዮጵያን የምዕራብ ሶማሊያ አካል ነው ብሎ ማን ሞቃዲሾ ፈረመና ተጠቀመ? ማንስ አሻፈረኝ አለ? ማን የኢትዮጵያን ሕዝብ ለዘመናዊ ባርነት አሳልፎ ሸጠ? ማን ግንጠላን ደገፈና አገርን ጎዳ? ማን ሕዝብን ከፋፈለ? ወዘተ ወዘተ። መሰረታዊ ጥያቄዎች ሲነሱ መልሱ በጣም ግልጽ ነው። ታሪክን መፋቅ ግን ልምዳቸው የሆነ የሚሉትን ነጋ ጠባ ማስተባበሉን ባንፈልግም፣ በተቻለ መጠን ግን በየጊዜው ምላሽ መስጠታችን አልቀረም። በበኩላችን ብዙውን ጊዜ በዝምታ የምናልፈው ሐቁና መልስ ጠፍቶን ሳይሆን ወደ ዋናው ጠላት ላይ ብናተኩር ይበጃል በሚል ነው። ዛሬ ባለንበት ሁኔታ ደግሞ ሐቁን ማቅረቡና እገሌን እገሌ ማለቱ አይጠቅምም ብለን ዝምታን መርጠናል። በበኩሌ በትግልና በኢሃፓነት ያሳለፍኩት ረጅም ዓመታት ብዙ ምስጢሮችንም የማወቅ ዕድል ሰጥቶኛል። ድርጅቱ ይባል ይነገር ሲል ሁላችንም የምንናገረው ይሆናል። የምናውቀው ሳንናገር የማያውቁት እየተንጫጩ ታሪክን ሊበርዙ እየጣሩ ናቸው። የሚያስገምታቸው ደግሞ ድርጅቱ ይህን ሁሉ ዓመት መታገሉን እንደ ጥፋት ቆጥረው መለፈፋቸው ነው። ጸጋ ነው ያኮራናል በማለት ፈንታ ቀጥለውም በማያገባቸው ገብተው መሪዎቹ ባጁ 40 ዓመት አለፋቸው ወዘተ ብለውም ይዘልፋሉ። በመጀመሪያ ደረጃ አባላት ከመረጧቸው 40 ቀርቶ ከቻሉና ብቁ ከሆኑ ከዚያም በላይ ባመራር ሊቆዩ ይችላሉ። እንደምናውቀው ግን ሁሉም አንጃዎች ዓላማቸው ጠንካራ የሚሏቸውን ያመራር አባላት በዚህም በዚያም በማጥቃት ድርጅትን ያዳክሙና ይጎዱ ይመስላቸዋል። ሐቁን ይክዳሉ እንጂ የድርጅቱ አመራር በየጊዜው ተቀይሯል። ድርጅቱ ሲመሰረት ከነበሩ የአመራር አባሎች የቀረውት እኔ ብቻ ብሆንም ቢያንስ ለ13 ዓመታት ከአመራር ወጥቼ ነበር። ዛሬ ያለው የድርጅቱ አመራር የ41 ዓመቱ አይደለም፣ በየጊዜውም ሲለዋወጥ የመጣ ነው። አልፎ ግን የድርጅቱን አመራር ሰያሚ አባላት ሲሆኑ ሌላው ምን አገባው ብንልም አግባብ ያለው ይሆናል። ድርጅቱ ግን ሊያፈርሱት የቃጡትንም ሞት ለያፓ ብለው የጮሆትንም ምህረት አድርጎ አቋቸው እንደነበር፣ እነሱ ግን ያዳቆናቸው ሰይጣን ገደል እንደከተታቸው የሚታወቅ ነው። በያፓነቴ በበኩሌ በጣም እኮራለሁ። የዚህ ድርጅት አባል ባልሆን ኑሮ ሕይወቴ የባከነ ይሆን ነበር ብዬም አምናለሁ። የአጼውን ስርዓት ለመጣል በተደረገው ትግል መሳተፍ የሚያኮራኛል። ብዙዎች ሲያንቀላፉ የግንጠላ ቀንቃኞችን በመታገል የህዝብ እኩልነት ግን ይከበር ብለንም በመቆማችን ተደሳች ነኝ። የባዕድ ወራሪዎችና በዳዮች ያኔም አሁንም መቃወሜና የድርጅቱን መስመር ማስከበሬም ተገቢ ነው ባይ ነኝ። ኢህአፓ አንዴም ቢሆን ለድርጅታዊ ጥቅም ሲል የሀገርን ጥቅም አሳልፎ ባለመስጠቱ እንኳንም ኢህአፓ ሆንኩ እላለሁ። ይህን በተመለከተ ደግሞ ብዙ የምንለው ቢኖርም ጊዜውን ይጠብቅ ብዬ የማልፈው ነኝ። ምድረ አንጃና በታኝን ከሃዲና ባንዳንም አምሬ መታገሌ የድርጅቴ ግዳጅ ነውና ዛሬም ነገም ብቅ የሚሉትን ከሃዲዎች አቅሜ እስከፈቀደ እታገላቸዋለሁ። ዋናው ጉዳይ ግን የኔ ታሪክና ማንነት በያፋ ትግልና ታሪክ የሚገለጽና የሚመዘን ነው። ትግልን የማያውቁ ትግል ማለት ድልወት ይመስላቸዋል። ያፋ ሁሉም ልጆች ግን መራራውን ትግል በቆራጥነት ተጋፈሩትና መከራን ተቀበሉ እንጂ አልደላቸውም። ከነዚህ ቆራጥ የኢትዮጵያ ልጆች ጋር ጎን ለጎን መቆሜ ያስደስተኛል። ያፋን ያቋቋምነው ጥቂቶች ነበር። ሆኖም ያን ለጊዜው ግዙፍ የነበረውን አገዛዝ ህዝብን አቅፈን እናቸንፈዋለን የሚል ጽኑ እምነት ነበረን። እንዳልነውም ጊዜ ቢፈጅም ቢያሰቃየንም አንኮታክቶነዋል። ሽብር ያካሄደብንም አረመኔ አገዛዝ ከህዝብ ጋር ሆነን ታግለን ጥለነዋል። ዛሬም ወያኔን እንደምንጥለው ጥርጥር የለንም። አገርና ህዝብ ድል ሲነጠቁ ተስፋ ቆርጠን እጅ አልሰጠንም። ለባለ ነፍጥ አልሰገንም። ለወያኔ ፈርመንና ተንበርክከን እንገዛ አላልንም። ድርጅታችን ሲጠቃና ሲጎዳ ታግለን አንሰራርተናል እንጂ ተስፋ ለቆረጠና ወኔ ለከዳው በታኝና እንጃ ሰለባ አልሆንም። ጀግና በመከራ ወርቅ በእሳት ይፈተናልና ከባድ ፈተናዎችን አልፈን ዛሬ ውርውር የሚሉትንም ኢምንቶችንም ንቀን ዘግተናል። ትግስቱና ጽናቱ አለን። ተመክሮ ሐቅና ያገር ፍቅርም አለን። ጠላትና ቀጥረኞቹ ሁሉ ይበታጫሉ ያራሉ እንጂ ፍንክች ንቅንቅ አንልም። አክራሪ ለሚሉንም አዎ በሀገራችን ጉዳይ አክራሪ ነን እንላቸዋለን። በበኩሌ ከ17 ዓመት ጀምሮ ለኢትዮጵያ ለተነሳ ትግልና ከዚያም ድርጅት ውስጥ ወኝ መታገሌን ምንኛ እድለኛ ነኝ ያሰኘኛል። ዝርዝር ታሪክ ጊዜውን ይጠብቅ። ረጅም እድሜና ድል ለኢትዮጵያ ሕዝብና ለኢያፓ። አድማጮቻችን፣ ከዚህ በላይ የሰማችሁት ጽሑፍ የቀረበው በኢትዮጵያ ሕዝባዊ አብዮታዊ ፓርቲ የኢሕአፓ ከፍተኛ አመራር አባል በጓድ እያሱ አለማየሁ ነው።
ቀድሞ ለፋሽስቶ ያጎየበት ዛሬ ለቆጠኑ እንበረከከ የነጻነት ዋጋ ድንበሩ ከዚያ ነው። በዘመናት ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ቀድሞ ለፋሽስቶ
ያጎየበት
ዛሬ ለቆጠኑ
እንበረከከ
የነጻነት ዋጋ ድንበሩ ከዚያ ነው። በዘመን አትመርክ ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ለመድብለ ፓርቲ ቀድሞ የታገለ መካይ ተፋራሚ ከጎን ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነት በቅርብ የያዝከው የአገር ክብር መላሽ ኢሕአፓ እውነት ነው። የሕዝብ ተስፋ ነህ ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ
ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመው በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው። እናቸንፋለን ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ